ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ባለፈው ክፍለ ጊዜ እግዚአብሔር አምላካችን እነሆ ከመጽሐፈ ኢያሱ መግቢያ አንዳንድ ነገሮችን አስተምሮን፣ ዛሬ ደግሞ በተለመደው እጆቹ በአባትነት እጆቹ ሊዳስሰን በቃሉም ደግሞ ሊገናኘን ፈቃዱ ሆኖ ወደዚህች ምሽት አድርሶናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔርን ምን ተስኖት። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ከመጽሐፈ ኢያሱ ምዕራፍ 1 ቁጥር 5 እስከ ምዕራፍ 2 ቁጥር 24 ያለውን አንድ ላይ እንመለከታለን። እስቲ በማስቀደም እንደ ወትሮ ሁሉ ልዑል እግዚአብሔር አምላካችንን በዚህ ዝማሬ ከፍ ከፍ እናድርግ። ከበሩይኒ ጌታ ላመስግን ጌታ እኔ በተራዬ ላመስግን ጌታ እኔ በተራዬ ከቶ ስላላየው ተመስገን እያልኩኝ ከፍ አደርግሃለሁ ተመስገን እያልኩኝ ዘምርልሃለሁ ተመስገን 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 ተመስገን
ከቶ ስላላየው ተመስገን እያልኩኝ ከፍ አደርግሃለሁ ተመስገን እያልኩኝ አደምልሃለሁ ተመስገን 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 እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። ሆነት እግዚአብሔር አምላካችን ሊመሰገን ይገባዋል። ከናፍርቶቻችን ሌላ የምናመሰግንበት እርሱን ደስ የምናሰኝበት ሌላ መንገድ ቢኖር ለእግዚአብሔር የማንሆንለት ነገር የለም ወገኖቼ። አይደለም እንዴ? እስቲ እናመስግነው። እግዚአብሔር አባታችንና አምላካችን ሆይ እጅግና መሰግነሃለን። ልብሳችንን ጌታዊ በፊት በማፍሰስ ነው ከዙፋኑ ፊት ሆነን አንተን ከፍ ከፍ እናደርጋለን። አቤቱ ጌታችን ሆይ በደለኞችና ኃጢአተኞች ብንሆንም ደካሞችም ብንሆን ከከናፍርቶቻችን የሚወጡትን ቃላት ለማድመጥ ጆሮዎች አይዘገዩም። እግዚአብሔር አምላካችን ሆይ እኛንም ከመመልከት ዓይኖች አይቦዝኑም። ስለዚህም እጅግና መሰግነሃለን። ስለ ጠበከንና ስለ ታደግከን እስከዚህች ምሰዓት ድረስ ከእኛ ጋር ስለሆንክ እጅግ አድርገንና መሰግነሃለን። እግዚአብሔር ሆይ በሚኖረን ጊዜ ባርኮትን የቃልህን ምስጢር እየገላለጥክ ደግሞ ለልጆች እንድትናገርና እንድታስተምረን እንለምንሃለን። በዚህ ሰዓት አንተን ያላወቀች ነፍስ ብትኖር እግዚአብሔር አምላኬ ወደ ራስህ ታስጠጋና ማንነትህን እንድትገልጽላት እኔ ባሪያህ ጸልያለሁ። ጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን የመጽሐፈ ኢያሱ ወልደ ነዌን መግቢያና ከምዕራፍ 1 ደግሞ ለኢያሱ ስለተሰጠው ትእዛዝና የእስራኤል መሪ እንዲሆን ስለመሾሙ እንዲሁም የመጽሐፈ ኢያሱ አብይ ወይም ጭብጥ ሐሳብ መውረስ የሚል ነው ብለን አንዳንድ ነጥቦችን መመልከታችን ይታወሳል። ዛሬም ደግሞ ትላንትና ካቆምንበት ስፍራ በመቀጠል ጥናቱን አብረን ጌታ በረዳን መጠን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ን ተመልከቱ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 እንዲህ ይላል፣ በሕይወት ዕድሜ ሁሉ ማንም አይቋቋም፣ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ፣ አልጥልህም አልተውምም ይላል። ኢያሱ ወገኖቼ እንደ ማንኛችንም ሰው ነውና ማበረታቻ ቃል ያስፈልገዋል። በዚህ ክፍል እግዚአብሔር ባስደናቂ ሁኔታ ሲያበረታታው እንመለከታለን። በፍጹም አልተውህም አልጥልህም ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ ይላል። እስቲ ቁጥር 6 እና 7 እንደምን እንመልከት። ለአባቶቻቸው ሰጣቸዋለሁ ብዬ ማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና አይዞ፣ ነገር ግን ጽና እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝ ወደ ግራም አትበል ይላል። ሁለት ጊዜ እግዚአብሔር ጽና አይዞ ሲለው እንመለከታለን። ቀጥሎ ደግሞ በጣም መሰረታዊ ስለሆነ ጉዳይ እንመለከታለን። ቁጥር 8ን ተመልከቱ። የዚህ ሕግ መጽሐፍ ካፋ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስቡ፣ የዚያን ጊዜም መንገድ ይቃናልሃል ይከናወንልሃልም ይላል። አድማጮቼ፣ ከሙሴ በፊት በጽሑፍ የሰፈረ የእግዚአብሔር ቃል አልነበረም። ስለሆነም እግዚአብሔር ሙሴን ፊት ለፊት ያናግረው ነበር። እግዚአብሔር የነገረውን ሁሉ ሙሴ በመጀመሪያዎቹ 5 መጻሕፍት እንደሚገባ አስፍሮት ስለነበር ኢያሱ የእስራኤልን ሕዝብ በመብራት የሚችልበት መመሪያ ለማግኘት ይችላል ማለት ነው። ሕዝቡ ወደ ተስፋይቱ ምድር ለመግባት የሚያስችለው ነገር ሁሉ በእነዚህ መጻሕፍት ተገልጧል ወይም ደግሞ ተጠቃሏል። ከሕጉ መራቅ የለባቸው፣ ይልቁንም ሕጉን ማሰላሰልና መጠበቅ ነው ያለባቸው። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና አይዞ አትፍራ አትደንግጥ ብያላዘዝኩህምን ይላል። ኢያሱ ምዕራፍ 1 ቁጥር 9ን ይመለከቷል። ኢያሱ በአንድ እጁ የእግዚአብሔር ቃል በሌላ እጁ ደግሞ ሰይፍ መያዝ አለበት፣ በእምነት መንቀሳቀስ አለበት። እንዲበረታና እንዲጸና እግዚአብሔር እንደገና ተናገረው። ወገኖቼ እኛ ማኞችም እንደ ኢያሱ መጽናትና መበርታት ይኖርብናል። መንፈሳዊ ርስታችንን በእምነት እጃችን ማስገባት አለብን። በጠላት ክልል ውስጥ መሆናችንን አትርሱ። ኢያሱም የሕዝቡን አለቆች እንዲህ አላቸው የሚለውን ቃል ደግሞ በቁጥር 10 ላይ አለፍ ብለን እናገኛለን። ኢያሱ ኃላፊነትን ተረክቧል። ስለዚህም የሚያደርገውን ሁሉ የሚያከናውነው በመላ ሳይሆን በእምነትና በድፍረት ነው። አስተዋላችሁ? ኢያሱ የሚያደርገውን ሁሉ የሚያከናውነው በመላ ወይም በዘዴ ሳይሆን በእምነትና በድፍረት ነበር። ማንኛውንም ነገር የሚያደርገው እግዚአብሔር ስላዘዘው ነው። ከርሱ ጋር እንደሚሆን እግዚአብሔር ለሙሴ ነግሮት ነበር። ለዓመታት በሚዲያም ከቆየ በኋላ ወደ ግብጽ ሲመለስ ሙሴ ፈርቶ ነበር። እግዚአብሔር ግን እንግዲህ አሁን ሂድ፣ እኔም ካፍህ ጋር ሆናለሁ፣ የምትናገረውንም አስተምርሃለሁ አለው ይላል። ዘጸአት ምዕራፍ 4 ቁጥር 2ን ልብ ይሏል። ዘጸአት ምዕራፍ 4 ቁጥር 2ን በኋላ ተመልከቱ። እግዚአብሔር የራሱ አሰራር አለው ወዳጆቼ። በክፉና አስቸጋሪ ወቅት እግዚአብሔር ኤርሚያስ ለአገልግሎት ሲጠራው ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱህም በማለት ነግሮት ነበር። ደስ የሚልና የሚያጽናና እንዲሁም ልብን የሚያበረታታ ቃል ነው። ኤርሚያስ ምዕራፍ 1 ቁጥር 19ን ተመልከቱ። በኋላ ኤርሚያስ ምዕራፍ 1 ቁጥር 19ን መመልከት ይቻላል። ለሁላችንም ቢሆን ወገኖቼ በዕብራውያን ምዕራፍ 13 ቁጥር 1 ላይ የተጠቀሰው አይነት ድፍረት ያስፈልገናል። ዕብራውያን ምዕራፍ 13 ቁጥር 1ን ይመለከቷል። ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል የሚለው ቃል በዚያ ክፍል ሰፍሮ ይገኛል። የዕብራውያን መልእክት ይህን ቃል የጠቀሰው ከመዝሙር 118 ነበር። ዳዊት ይህን ከተናገረ በኋላ ልቡን ከሚታየው ነገር ላይ አንስቶ በማይታየው ነገር ላይ አድርጓል። ልቡን ያሳረፈው በእውነተኛውና ያው አምላክ ላይ ነበር። በእርሱና በእግዚአብሔር መካከል ስለነበረው መንፈሳዊ ትስስር እርግጠኛ ነው። ስለዚህም ነው ጌታ ይረዳኛል ያለው። እግዚአብሔር እንደሚረዳውና እንደሚታደገው ዳዊት እርግጠኛ ነበር። ወዳጆቼ ኢያሱ እንዲሁ በእግዚአብሔር አመነ። እግዚአብሔር አበረታቶታል፣ እርምጃ እንዲወስድም ነግሮታል። የስልጣን ሁሉ መሰረት የእግዚአብሔር ቃል ሊሆን ይገባል። የእግዚአብሔር ቃል ካፉ መራቅ የለበትም፣ በልቡም ሊያሰላስለው ይገባል። በቃሉ አማካኝነት የተነገረውን መፈጸም አለበት። ይህ ነው የእምነት መንገድና አሰራር። አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ድረስ ይህን ዮርዳኖስን ተሻግራችሁ ልትወርሱ አትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ። ቁጥር 11 ይመለከቷል። ያ ምድር ምንጊዜም ቢሆን ወገኖቼ የእስራኤል ነው። ይሁን እንጂ ያንን ምድር የራሷን ማድረግ የምትችለው በውጊያ ነው። የመጽሐፈ ኢያሱ መልእክት ጭብጥ ሐሳቡ ድል አይደለም፣ ምክንያቱም ድል የእግዚአብሔር ነው። የመጽሐፉ ጭብጥ ሐሳብ ባለፈው ጊዜ እንደተነጋገርነው መውረስ የሚለው ነው። እስራኤላውያንም ምድሪቱን መውረስ አለባቸው። እስራኤላውያን ወደ ምድሩ ከገቡ ጥቂት ጊዜ በኋላ ከሰማይ ወርድ የነበረው መና ቆመና ለብዙ ጊዜ የቆየ ያረጀ ሰብል በሉ። ምናልባትም ይህ እህል ከጠላቶቻቸው የዘረፉት ሊሆን ይችላል። የቆየ እህል የሆነበትም ምክንያት አዲስ እህል የሚያበቅሉበት ጊዜ ስላልነበራቸው ነው። እንደምታስታውሱት በየዕለቱ መና መሰብሰብ ነበረባቸው። መና ከአንድ ቀን በላይ አይቆይም። ከአንድ ቀን በላይ ከቆየ ይበላሻል። ስለዚህም የእስራኤል ልጆች በየዕለቱ መና መሰብሰብ ነበረባቸው። ለዚህም ነው በኤፌሶን ምዕራፍ 5 ቁጥር 18 ላይ በየጊዜው በመንፈስ እንድንሞላ የተነገረን። በመንፈስ መሞላት የአንድ ጊዜ ጉዳይ ብቻ አይደለም። አንድ ጊዜ የሞላ ነው ቤንዚን ለሁል ጊዜ ሊሆነን አይችልም። ለመኪናችን እንደዚያ የምናስብ ከሆነ ሞኞች ወይም አላዋቂዎች ነን ማለት ነው። አንዳንድ ክርስቲያኖች ግን አንድ ጊዜ ያገኙት የመንፈስ ቅዱስ ልምምድ ለምን ጊዜም ሊሆናቸው እንደሚችል ያስባሉ። ወገኖቼ ከእርሱ ጋር ለመራመድና ለእርሱም ለመኖር የምትፈልጉ ከሆነ በየዕለቱ በመንፈስ ቅዱስ መሞላት ያስፈልጋችኋል። አካላችን በቀን 3 ጊዜ እንደምንመግበው ሁሉ ምናልባት መንፈሳዊ ሕይወታችንንም በቀን 3 ጊዜ መመገብ ሊያስፈልገው ይችላል ብንል ማጋነን አይሆንብንም። በየዕለቱ በመንፈስ ቅዱስ መሞላት አለብን። በርሱ ተስፋ ማድረግና በርሱም መሞላት አለብን። እግዚአብሔር ይህን እንድናደርግ እያንዳንዳችንን ይርዳ ወገኖቼ። ኢያሱም የሮቤልን ልጆች የጋድንም ልጆች የምናሴንም ነገር እኩሌታ እንዲህ ብሎ ተናገራቸው ይላል። እነዚህ ነገዶች ወደዚያ ሄዶ ለመኖር የዮርዳኖስን ወንዝ አልተሻገሩ፣ ከዓላማቸው ያፈግነገጡት ቀደም ብሎ ነበር። ወደ ምስራቃዊ የዮርዳኖስ ወንዝ ዳርቻ በመጡበት ጊዜ ሙሴ ገና አልሞተም ነበር። ምናልባትም በዘህልቁ ምዕራፍ 32 ከቁጥር 1 እስከ 5 ያለውን ሐሳብ አቅርበውለት እንደነበር ትዝ ሊላችሁ ይችላል። የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። እነሆም የያዜር ምድርና የገላአድ ምድር ለእንስሳት የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴና ካህኑ አልዓዛርን የማኅበሩንም አለቆች እንዲህ ብለው ተናገሯቸው፣ ለእንስሶች የተመቸ ምድር ነው፣ ለእኛም ለባሪያዎች እንስሶች አሉን። እኛስ በአንተ ዘንድ ሞገስ አግኝተን እንደሆነ ይህን ምድር ለባሪያዎች ርስት አድርገህ ስጠን፣ ወደ ዮርዳኖስ ማዶ አታሻግረን የሚል ሐሳብ ነበር ለሙሴ ያቀረቡለት። እነዚህ ሁለት ነገዶችና የነገድ እኩሌታዎች በጣም ግልጽ ጥያቄ ነበር ያቀረቡት። በዮርዳኖስ ወንዝ አካባቢ አጉል ቦታ ላይ ነበር ስፍራ እንዲሰጣቸው የፈለጉት። ኢያሱ ምዕራፍ 1 ከቁጥር 13 እስከ 15 ያለውን ተመልከቱ። በዮርዳኖስ ወንዝ በስተምስራቅ ዳርቻ እንዲሰፍሩ ሙሴ የፈቀደላቸው ሌሎች ነገዶች ምዕራባዊውን የዮርዳኖስን ዳርቻ ለመውረስ እንዲችሉ በውጊያ ረገድ የሰው ኃይል በመላክ እንዲተባበሩ እንደ ነበር ሙሴ ያሳስባቸው። ሕዝቡም ሙሴ በነገራቸው መሠረት መስማማታቸውን ገልጠውለታል። ኢያሱ ምዕራፍ 1 ከቁጥር 16 እስከ 18 ያለውን ተመልከቱ። ከቁጥር 16 እስከ 18 ምናልባትም በዮርዳኖስ ወንዝ በስተምስራቅ ዳርቻ ሰፍሮ መቀመጣቸው ያመጣው ችግር ምንድን ነው በማለት ትጠይቁ ይሆናል። ወንዙን መሻገር ነበረባቸውን? ምስራቃዊው የዮርዳኖስ ወንዝ ዳርቻስ ቢሆን የተስፋይቱ ምድር አካል አይደለችምን? ጥያቄዎቹ ተገቢ ጥያቄዎች ስለሆኑ የዮርዳኖስን ወንዝ ስለማቋረጥ ቅዱሳት መጻሕፍት የሚሉትን በመርመር ይኖርብናል። ዮርዳኖስን መሻገር ማለት የኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ ነው። አስተዋላችሁ? ዮርዳኖስን መሻገር ማለት የኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ ነው። ከዚህም በላይ ቅድስናን ያመለክታል። ክርስቶስ የሞተው እኛን ለመቀደስ ነበር። እነዚህ ሁለት ተኩል ነገዶች ባለው ሁኔታ በዮርዳኖስ ወንዝ ዳርቻ ለዘለቀይታው ለመኖር በመፈለጋቸው ምን ያህል እንደተሳሳቱ ከመጻፈ መሳፍንት መመልከት ይቻላል። ኢየሱስ የገሊላን ባህር አቋርጦ ወደ ጌርጌሴኖን አገር በመጣ ጊዜ አይሁዶች በአሳማር ባታ ስራ ተሰማርተው አገኘ። ዛሬ ብዙ ክርስቲያኖችም በመንፈሳዊ አነጋገር በአሳማር ባታ ስራ ተሰማርተው ነው ያሉት ማለት ይቻላል። በሞቱና በትንሣኤ ወደ አዘጋጀላቸው ረብት ገና አልገቡም። እግዚአብሔር አሳማን ከማርባት ከዚህ ዓለም ዝርክርክነት ያንዳንዳችንን ይጠብቀን። ወዳጆቼ እንግዲህ በጌታ የተወደዳችሁ አድማጮች የመጽሐፈ ኢያሱ ምዕራፍ 1 ጥናታችን በዚህ ላይ ይጠናቀቃል። በመቀጠል ደግሞ ኢያሱ ምዕራፍ 2ን እንመለከታለን። የዚህ የመጽሐፈ ኢያሱ ምዕራፍ 2 አብይ ሐሳብ ሰላዮች ረአብ ወደምትባል ሴት ቤት ስለመግባታቸው የሚል ይሆናል። ደግምላችኋለሁ። አብይ ሐሳቡ ሰላዮች ረአብ ወደምትባል ሴት ቤት ስለመግባታቸው የሚል ነው። በዚህ ምዕራፍ አንዲት ሌት ያለች ሴት እንመለከታለን። ስሟ ረአብ ሲሆን አመንዝራ ሴት ነበረች። በጣም የሚገርመው ግን በአዲስ ኪዳን ውስጥ የእምነት አርበኞች በመባል በሚታወቁት ሰዎች ዝርዝር ውስጥ ስሟ መገኘቱ ነው። አስገርማችሁ? ይህቺ ሴት አመንዝራ ብትሆንም እንኳ በአዲስ ኪዳን ውስጥ የእምነት አርበኞች በመባል ከሚታወቁት ሰዎች ስም ዝርዝር ውስጥ ስሟ መገኘቱ ነው። ጋለሞታይቱ ረአብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም ይላል። ዕብራውያን ምዕራፍ 11 ቁጥር 31ን ተመልከቱ። ይገርማል። ዕብራውያን ምዕራፍ 11 ቁጥር 31ን ተመልከቱ። አድማጮቼ በበኩሌ ዕብራውያን ምዕራፍ 11ን የእምነት አርበኞች ምዕራፍ በማለት መጥራቱ ይከብደኛል። አስተዋላችሁ? ዕብራውያን ምዕራፍ 11 የእምነት አርበኞች ምዕራፍ ነው ብሎ መጥራቱ ይከብደኛል። ምክንያቱም ከእግዚአብሔር ይልቅ ትኩረታችንን በሰው ላይ እንድናደርግ ምክንያት ሊሆነን ይችላል ብዬ ስለማስብ ነው። ትኩረታችን ሰዎች ላይ ሳይሆን እምነት ላይ መሆን አለበት። በዚህ ምዕራፍ ከተዘረዘሩ ሰዎች በአስቸጋሪ ሁኔታዎች እንኳ እምነት በሕይወታቸው መስራት የቻለውን እንመለከታለን። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እምነት በእነርሱ ሕይወት እየሠራውን በእኛም ሕይወት መስራት ይችላል ማለት ነው። በጣም አስገራሚ እውነት ደግሞ ጌታ ኢየሱስ የተገኘው ከረአብ የዘር ሐረግ መሆኑ ነው። አይደንቃችሁም? ጌታ ኢየሱስ ክርስቶስ የተገኘው ከረአብ የዘር ሐረግ መሆኑ ነው። ይህ እንዴት ሊሆን ቻለ ብላችሁ ልትጠይቁ ትችላላችሁ። ሊሆን የቻለው በእምነት ነው። ያውን የያጠናን ያለነው ምዕራፍ ከአንዲት ሌት ያለች ሴት ጋር ያስተዋውቀናል። የኔዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን ይው ብሎ ከሴጢም ሁለት ሰላዮች በስውር ላከ። ሄዶም ራብም ወደሚሏት ጋለሞታ ቤት ገቡ ይላል። የተላኩት ሁለት ሰላዮች እንደነበሩ አስተውሉ። ምናልባትም ሌላ ስህተት እንደተሰራ ታስቡ ይሆናል። ከዚህ ቀደም ሰላዮቹ የተላኩት ምድሪቱን ለመያዝ መቻል አለመቻላቸው ሰለው እንዲነግሯቸው ነበር። አሁን ግን ሰላዮቹ የተላኩት ምድሪቱን ለመያዝ መቻል አለመቻላቸውን ሰልለው እንዲነግሯቸው ሳይሆን መግባት የሚችሉበትን ሁኔታ ለማመቻቸት ጭምር ነበር። የአሁኑ ዓላማቸው ከበፊቱ የተለየ ነበር። አስተዋላችሁ? አሁን የተላኩት ሰላዮች ምድሪቱን ለመያዝ መቻል አለመቻላቸውን ሰልለው እንዲነግሯቸው ሳይሆን መግባት የሚችሉበትንም ሁኔታ ለማመቻቸት ጭምር ነበር። ኢያሱ ምዕራፍ 2 ከቁጥር 2 እስከ 7 ያለውን በኋላ ተመልከቱ። ኢያሱ ምዕራፍ 2 ከቁጥር 2 እስከ 7 ያለውን ተመልከቱ። እነዚህን ሰዎች አሳልፋ ላለመስጠት ስትል ለንጉሡ ዋሽታ ነበር የነገረችው እቺ ሴትዮ። እንደዚያ በማድረጓ ሕይወቷን ለአደጋ አጋልጣለች። ይህን በመሰለ ሁኔታ የገዛ ሕይወቷን ለአደጋ ያጋለጠችው ለምንድን ነው? በፍጹም እንደዚያ ማድረግ አልነበረባትም። የነገሮችን አዝማሚያና ወዴት አቅጣጫ እያመሩ እንደሆነ ተረድታለች። ይቺ ረአብ የሚሏት ሴት ጠላቶቿን ለመርዳት ስትል ለምን በገዛ ሕዝቧ ላይ ዋሸች የሚል ጥያቄ አስፈላጊ ይመስለኛል። ለዚህ ጥያቄ መልስ ከመስጠቴ በፊት ሌላ ጥያቄ ማንሳት እፈልጋለሁ። ረአብ ያደረገችው ትክክል ነበር ማለት ይቻላልን? እኛ ክርስቲያኖች ለበላይ ባለስልጣኖች መገዛት እንዳለብን መጽሐፍ ቅዱስ ይናገራል። ረአብ ግን እንደዚያ ስታደርግ አንመለከትም። ይሁን እንጂ ይቺ ሴት የእምነት ሰው መሆናን የሚመሰክርላትን ነገር ስታደርግ የምንመለከተው ከዚያ በኋላ ነው። ይህ አንደኛው ገለጻ ሲሆን ከዚህ ይልቅ ጠለቅ ያለ ትርጉም ሊሰጠን የሚችል ሌላ ገለጻም አለን። አንድ አማኝ ለባለ ስልጣናት መታዘዝ እንዳለበት እውነት ክርስቲያን ከማንም ይልቅ ሕግ አክባሪ ዜጋ ሊሆን ይገባል። ይሁን እንጂ የመንግስት ሕግ ከእግዚአብሔር ሕግ ጋር የሚጋጭ ከሆነ ቅድሚያ መስጠት ያለብን ለእግዚአብሔር ሕግ ነው። ለኢየሱስ እንዳይመሰክሩ ባለ ስልጣናቱ ዝም ሊያሰኙአቸው በመከሩበት ጊዜ ጴጥሮስና ዮሐንስም ያደረጉት ይህንኑ ነበር። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ፣ እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። የሐዋርያት ሥራ ምዕራፍ 4 ከቁጥር 19 እስከ 20 ያለው መመልከት ይቻላል። የሐዋርያት ሥራ ምዕራፍ 4 ከቁጥር 19 እስከ 20 ያለው በኋላ ተመልከቱ። ዛሬም ቢሆን ወገኖቼ አማኞች ከሰው ይልቅ ለእግዚአብሔር ቃል መታዘዝ አለባቸው። እንደ እግዚአብሔር ልጅነታችን ይህ መመሪያችን ሊሆን ይገባል። አሁን ደግሞ ለምን ከጠላቶቿ ወገን እንደ ቆመች ራብ ራሷ የተናገረችውን እናንብብ። ከቁጥር 8 እስከ 9 ያለውን ስፍራ ተመልከቱ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች፣ ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደ ሰጣቸው እናንተንም መፍራት በላያችን እንደ ወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደ ቀለጡ አወቅኩ አለች። ከዚህ አነጋገሯ በወቅቱ የከናናውያን አስተሳሰብ ምን ይመስል እንደነበር መረዳት ይቻላል። በጣም ብዛት ያለው ሕዝብ ወደዚያ ሀገር እየመጣ እንደሆነ በሰፊው ተወርቷል። ያ ብዛት ያለው ሕዝብ የሚመጣው ምድሪቱን ለመውረስ ነው። ስለዚህም ሕዝቡ ተደናግጧል፣ ታውቋል። ራብ ለሰላዮቹ የነገረቻቸውም ይህንኑ ነበር። የሕዝቡን ወሬና ሹክሹክታ ሰምታለች። እስራኤላውያን ወደፊት በመገስገስ ላይ እንደሆኑ በመስማታቸውም መደናገጣቸውን ተመልክታለች። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረገ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሲዮንና በአግ ያደረጋችሁትን ሰምተናል የሚልን ቃል እናገኛለን። እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ ሰምተናል የሚለውን ቃል እንድታስታውሱ ፈልጋለሁ ወዳጆቼ። ይህ የሆነው መቼ ነበር? ይህ የሆነው ወደ ዮርዳኖስ ወንዝ ከመምጣታቸው ከአርባ ዓመት በፊት ነበር። በእነዚህ አርባ ዓመታት ወደ እርሱ እንዲመለሱ እግዚአብሔር ለከናናውያን ዕድል ሰጥቷቸው ነበር። ይህን እንዴት እናውቃለን? ምክንያቱም ዘሮቹ የራሳቸው ባልሆነ ምድር ለአራት መቶ ዓመት እንደሚንከራተቱና በአራተኛው ትውልድ ዘመን ግን እንደገና እንደሚመለሱ እግዚአብሔር ተናግሮ ነበር። ምክንያቱ ምን እንደሆነ ሲናገር ደግሞ የአሞራውያን ኃጢአት ገና አልተፈጸመምና ይላል። ዘፍጥረት ምዕራፍ 15 ቁጥር 16ን ይመለከቷል። ዘፍጥረት ምዕራፍ 15 ቁጥር 16 ይህ የሆነው ከ420 ዓመት በፊት ነበር። ስለዚህ ወደ እርሱ እስኪመለሱ እግዚአብሔር አሞራውያንን ለ420 ዓመት በትዕግሥት ጠብቋቸው ነበር ማለት ነው። አንዳንድ ሰዎች የብሉይ ኪዳን እግዚአብሔር ጨካኝ አምላክ እንደሆነ ይናገራሉ። በእኔ አስተሳሰብ ደግሞ በንስሐ ወደ እርሱ እንዲመለሱ እግዚአብሔር ለ420 ዓመት ሙሉ መጠበቁ በጣም ረጅም ጊዜ እንደ ሰጣቸው ነው የሚያሳየው። ያልበቃ ብሎ ደግሞ ለ40 ዓመት ተጨማሪ ሰጣቸው። ሕዝቡን ከግብፅ በማውጣቱ የኃይሉን ታላቅነት አሳያቸው። አስተውሉ። ያልበቃ ብሎ ደግሞ 40 ተጨማሪ ዓመት ሰጣቸው። ሕዝቡን ከግብፅ ማውጣቱ የኃይሉን ታላቅነት አሳያቸው። ስለዚህም እግዚአብሔር ስለ እርሱ ምንም ሰምቶ የማያውቀውን ሕዝብ አልነበረም ያጠፋው ማለት ነው። ወደ እርሱ እንዲመለሱ በጣም ረጅም ጊዜ ታግሷቸዋል። ለነቃፊዎች ግን እግዚአብሔር እነዚህን ሰዎች ለምን ያህል ጊዜ ሊታገሳቸው ይገባ ነበር የሚል ጥያቄ ላነሳባችሁ ፈልጋለሁ። በአዲስ ኪዳን ዘመንም ቢሆን እግዚአብሔር አልተለወጠም ወገኖቼ፣ አሁንም ያው ነው። ኢየሱስ ክርስቶስን የማይከተሉ እንደሚጠፉ ግልጽ አድርጎታል። በዚህ ገሃነም መኖር እንኳን በሚጠራጠር ስልጡን ትውልድ ዘመንም ስለ ገሃነም መነሳት ያስገርመን ይሆንን? በፍርድ ቀን እግዚአብሔር በአመፀኞች ላይ በሚፈርድበት ጊዜ ለምን በቂ ጊዜ አልተሰጣቸውም በማለት ተቃውሟቸውን ለማሰማት የሚሞክሩ ሰዎች ይኖራሉ። እንደ እውነቱ ከሆነ 1900 ዓመታት በቂ ጊዜ ነበር። ወገኖቼ እግዚአብሔር ታጋሽ ነው። እግዚአብሔር መሐሪ ነው። ለቁጣ የዘገየ ነው። ምን ያህል ጊዜ ቢሰጠን የሚበቃ ይመስላችኋል? ወደ ክርስቶስ እንዲመለስ እግዚአብሔር ለዚህ ዓለም በቂ ጊዜ ሰጥቶት ነበር። ሴቲቱ አሁን ባነበብነው ክፍል ሰምተናል አለች። ከዚያ በኋላ ደግሞ ምን እንደሆነ እስቲ የሚከተለውን እናድምጥ። ይህንንም ነገር ሰምተም ልባችን ቀለጠ። አምላካችንም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከናንተ የተነሳ ከዚያ ወዳ ለማንም ነፍስ አልቀረለትም የሚለውን ክፍል በምዕራፍ 2 ቁጥር 11 ላይ እናገኛለን። መስማት ብቻ ሳይሆን እውነት እንደሆነ ማውቀዋል። ያም ሆኖ ግን ወደ እግዚአብሔር አልተመለሱም። ዛሬም ቢሆን ብዙዎች ኢየሱስ ክርስቶስ እንደሞተ እንደተቀበረና እንደተነሳ ከታሪክ አቅነቱ አንጻር ያውቃሉ። ሆኖም ደህንነትን አላገኙም። ሰውን የሚያድነው ምንድነው? ሰው የሚድነው ለግልዮቱ አዳኝ አድርጎ ጌታ ኢየሱስ ክርስቶስን ሲቀበል ብቻ ነው። በግሉ ከርሱ ጋር ህብረት ሲኖረው ነው። ኢያሱ ምዕራፍ 2 ከቁጥር 12 እስከ 14 ያለውን ስፍራ መመልከት ይቻላል። ማመን ብቻ ሳይሆን ወገኖቼ እምነቷን እቺ ሴት ስራ ላይ አዋለች። ይህንንም ድርጊቷን ከቁጥር 12 እስከ 14 ባለው ስፍራ ላይ እናገኛለን። ለዚህም ነበር እነዚህን ሰላዮች አሳልፋ ላለመስጠት ሕይወቷን አደጋ ላይ የጣለችው። ሰማች፣ አመነች፣ እምነቷንም ስራ ላይ አዋለች። ወገኖቼ ደህንነት ማለትም እንዲሁ ነው። ወንጌልን ማለትም ክርስቶስ ኢየሱስ ያደረገልንን የምስራቹን ቃል ስንሰማ በታሪካዊ ሐቅነቱ ብቻ ሳይሆን በክርስቶስ ልናምንና ልንታመንበት ያስፈልጋል። እግዚአብሔር ምድሪቱን ለእስራኤላውያን አሳልፎ እንደሚሰጥ ይህቺ ሴት አምናለች። ወደ ሕያውና እውነተኛ አምላክ ተመለሰች። ጋለሞታይቱ ራብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። ዕብራውያን ምዕራፍ 11 ቁጥር 31ን ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 31ን ተመልከቱ። ኢያሪኮን ሲያጠቁ እርሷንና ቤተሰቧን እንደማይገሉ ሰላዮቹ ቃል ገቡላት። ኖኛ ወደ አገሩ በገባን ጊዜ ይህን ቀይፈት ልኛም ባወረሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም ያባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ የሚለውን ቃል በመጽሐፈ ኢያሱ ምዕራፍ 2 ቁጥር 18 ላይ እናገኛለን። የኢያሪኮ ንጉሥ ወደ እግዚአብሔር ቢመለስ ኖሮ ይድን ነበር። እንዲያውም በእግዚአብሔር ቢያምን ኖሮ የከተማው ሰዎች በሙሉ ይድኑ ነበር። አሁን ደግሞ የዚህን ምዕራፍ መደምደሚያ እንመለከታለን። የሚናገረውም ሰላዮቹ ስላቀረቡት ሪፖርት ነው። ሁለቱም ሰዎች ተመለሱ፣ ከተራራውን ወርደው ተሻገሩ፣ ወደ ነዌም ልጅ ወደ ኢያሱ መጡ፣ የደረሰባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት ይላል። ከቁጥር 23 እስከ 24 ያለው መመልከት ይቻላል። ወገኖቼ የእነዚህ ሰዎች ሪፖርት ከአርባ ዓመት በፊት የተላኩ ሰዎች ካቀረቡት በጣም የተለየ ነው። ከእንግዲህ ወዲያ ወደ ምድሪቱ እንገባ ይሆን ወይ አንገባ ይሆን የሚል ጥያቄ የላቸውም። ወደፊት መገስገስ ብቻ ነው ያለባቸው። በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ ነበር ያሉት በሪፖርታቸው። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ የተከበራችሁ አድማጮቻችን የዚህ ምሽት ጥናታችን በዚሁ አበቃ። እግዚአብሔር ወዶና ፈቅዶ ደግሞ ለነገ ካደረሰን ቀጣዩን ክፍል ከምዕራፍ 3 እናቀርብላችኋለን። እስከዚያው ድረስ በጸሎታችሁ አስቡን እያልን የምንሰናበታችሁ በጌታ አገልጋዮቻችሁ ቴክኒሻን
አለማየሁ ዳዊት፣
እኔ አበበ ከበደ ወርቄ ነበርኩኝ። በሰላም እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።